ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ህዳር 21 2016 ዓ.ም ዝግጅታችን ጀመረ። በደላንታ የሆስፒታል አምቡላንስ በከባድ መሳሪያ ሲቃጠል 5 ሰዎች እንደተገደሉ ተገለጸ።
ስትዞር ስትጮህ ምናምን ሰው እያያት ነው። ከዛ በጣም ይሰማል ድምፅ እና በኋላ በጣም አንድ ብቻ ነው ድልቅ ብሎ ከተማው ግብራሱ በጣም ድንግጥ ያለ ጣለት ብሎ ሰው ሲወጣ አምቡላንስ ነው የተመታው። ዩኒቨርሲቲ ነው ምናምን ሲባል እዛ ስንሄድ ያው ሰውም እንዳለ ጥልፍልፍ ምንዋል።
ከከተማው ነዋሪዎች አንዱን ነው የሰማችሁት። የሌሎች ሰዎችም አስተያየቶች የተካተቱበት ዘገባ በአብይ ርዕሳችን ይቀርባል። የሰላም ሚኒስትር በተለያዩ ክልሎች የተስፋፉ ግጭቶች አሰራሩን እየተገዳደሩበት እንደሆነ ገልጿል። እነዚህና ሌሎች ዘገባዎች የተካተቱበት መሰናዷችን እነሆ ጀምሯል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የምቆየው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልን ይገኛል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ፣ እኛም አብረናችሁ እናመሻለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችሁ። እስራኤልና ሐማስ እንደገና ውጊያ ጀምረዋል። ባይደን የአንጎላውን ፕሬዝደንት ተቀብለው አነጋገሩ። እንዲሁም በስርቆት የተከሰሱት የኒውዮርክ ተወካይ ጆርጅ ሳንቶስ ከአሜሪካ ምክር ቤት አባልነት ተወገዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤልና ሐማስ ከሰባት ቀናት እፎይታ በኋላ ዛሬ ማለዳ እንደገና ውጊያ ቀጥለዋል። የእስራኤል መከላከያ ኃይል እንደሚለው ውጊያው የቀጠለው ሐማስ የተኩስ ማቆም ስምምነቱን በመጣስ ሮኬት መተኮሱን ተከትሎ ነው። ከጋዛ የተወነጨፈውን ሮኬት የእስራኤል መከላከያ ማክሸፉን በኤክስ ማኅበራዊ መድረክ ላይ አስታውቋል። በሐማስ የሚተዳደረውና በጋዛ የሚገኘው የጤና ሚኒስቴር በዛሬ ማለዳው ጥቃት ቢያንስ 32 ሰዎች እንደሞቱ አስታውቋል። ለሮኬት ጥቃት ሐማስ ወዲያውኑ ኃላፊነት እንዳልወሰደም ታውቋል። ለሰባት ቀናት ያህል የተደረገው የተኩስ ማቆም በሐማስ በተወሰዱ ታጋቾችና በእስራኤል ታስረው በነበሩ ፍልስጤማውያን መካከል ልውውጥ እንዲኖር አስችሎ ነበር። ይህ በእንዲህ እንዳለ በአካባቢው የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከእስራኤሉ ፕሬዚደንት አይሳክ ሄርዞግ ጋር ቴል አቪቭ ላይ ተገናኝተዋል። የተኩስ ማቆሙ ውጤት እያመጣ እንደነበርና አሜሪካ እንዲቀጥል እንደምትሻ ብሊንከን ለሄርዞግ እንደነገሯቸው ተዘግቧል። ብሊንከን በመቀጠልም ከፍልስጤም ራስ ገዝ ፕሬዚደንት ከሆኑት ማህሙድ አባስ ጋር ራማላ ላይ ተገናኝተዋል። በዌስት ባንክ የሚገኙ ፍልስጤማውያን ደህንነትና ነጻነት የሚሻሻልበትን ሁኔታ ላይ መነጋገራቸውን የአሜሪካው የውጭ ጉዳይ ሚኒስትር አስታውቋል። ብሊንከን በመቀጠል ወደ ተባበሩት አረብ ኤምሬትስ አቅንተዋል። በዱባይ በሚካሄደው የአየር ንብረት ጉባኤ ላይ በመሳተፍ ላይ ከሚገኙት የአረብ አገራት መሪዎች ላይ ጋር በጋዛ ላይ እንደሚነጋገሩም ታውቋል። የአየር ንብረት ለውጥ ባስከተለው ችግር ላይ ለመነጋገር የዓለም አገራት መሪዎች ዱባይ ላይ ዛሬ ተሰባስበዋል። መካከለኛው ምስራቅ ይህን የተመድ ጉባኤ ስታዘጋጅ በተከታታይ ለሁለተኛ ጊዜ ሲሆን ተሳታፊ አገራቱ የዓለም ሙቀት መጨመርን ክፍለ ዘመኑ ከመገባደዱ በፊት ለመግታት አንዳች ስምምነት ላይ እንደሚደርሱ ተስፋ ተጥሏል። ለ13 ቀናት በሚካሄደውና ኮፕ 28 ተብሎ በሚጠራው በዚህ ጉባኤ ላይ 130 የሚሆኑ የሀገራት መሪዎች ንግግር እንደሚያደርጉ ሲጠበቅ በዓለም ከሚመነጨው የካርቦን መጠን የ44 በመቶውን ድርሻ የያዙት የአሜሪካ እና የቻይና መሪዎች በጉባኤው ላይ አልተገኙም። ጆ ባይደን እና ሺጂንፒንግ ምክትሎቻቸውን እንደላኩ ታውቋል። በጉባኤው ላይ ንግግር የሚያደርጉት አብዛኞቹ መሪዎች የአየር ንብረት ለውጥ ባስከተላቸው ጎርፍ፣ ከባድ ዝናብና ከፍተኛ ሙቀት ምክንያት አገሮቻቸው ከፍተኛ ችግር ላይ እየወደቁ ናቸው። የእስራኤሉ ፕሬዝደንት አይሳቅ ሄርዞግ ዛሬ ንግግር ያደርጋሉ ተብሎ የተጠበቀና በጋዛው ጦርነት ምክንያት በጉባኤው ላይ ውጥረት ሊከሰት ይችላል ተብሎ የተጠበቀ ቢሆንም ፕሬዝዳንቱ ንግግር ሳያደርጉ እንደወጡ የተመድ የአየር ንብረት ቢሮ ባለስልጣናት አስታውቀዋል። የኔቶዋና ጸሐፊ ጀንስ ስቶልተንበርግ ለአሶሴትድ ፕሬስ እንደተናገሩት ግጭቶች የአየር ንብረት ለውጥን ለመዋጋት የሚደረገውን ጥረት እንዳስተጓጎሉና የአየር ንብረት ለውጡ በተራው ደግሞ በፍልሰትና የተፈጥሮ ሀብቶችን ለመጠቀም በሚደረግ ፉክክር ምክንያት ግጭት እንዲከሰት እያደረገ መሆኑን ተናግረዋል። ፕሬዚደንት ጆ ባይደን የአንጎላውን ፕሬዚደንት ዣዋ ሎሬንሶ በትናንትናው ዕለት በዋይት ሀውስ ተቀብለው አነጋግረዋል። ውይይታቸው በአብዛኛው የተኮረው ከአሜሪካ በሚሰጠው የአንድ ቢሊዮን ዶላር ወጪ የሚገነባውና በነዳጅ ሀብት የበለጸገችውን አገር ወደቦች ከአህጉሪቱ ማዕከላዊ ክፍሎች ጋር በሚያገናኘው የባቡር መንገድ ጉዳይ ላይ መሆኑ ተነግሯል። የዋይት ሀውሱ ስነ ስርዓት ሁለት በመካሄድ ላይ ያሉ ጦርነቶች የአስተዳደራቸውን በርካታ ጊዜ በመውሰድ ላይ እያሉ ባለበት ወቅትም ለአፍሪካ ትኩረት እንደሚሰጡ ያመላከተ መሆኑን የአሶሴትድ ፕሬስ ዘገባ አመልክቷል። የዋይት ሀውስ ጉብኝቱ በዣዋ ሎሬንሶ አስተዳደር ዘመን አንጎላ ከቻይናና ሩሲያ ላይ ፊቷን አዙራ የአሜሪካ አጋር በመሆን የአቋም ለውጥ ባደረገችበት ወቅት እየተካሄደ ነው ተብሏል። ባይደን በዚህ ዓመት አፍሪካን እንደሚጎበኙ ቃል ገብተው የነበረ ቢሆንም ጉብኝቱ ላይካሄድ እንደሚችል በመነገር ላይ ነው። ከፍተኛ ባለሥልጣኖቻቸው ግን በያዝነው የፈረንጆች ዓመት ወደ አፍሪካ በርካታ ጉብኝቶችን አድርገዋል። የሁለቱ መሪዎች በዋይት ሀውስ መገናኘት በታሪካዊ ወቅት የተደረገ መሆኑን ባይደን ተናግረው አሜሪካ በአፍሪካም ሆነ በአንጎላ ላይ ትኩረቷን እንደጣለች ገልጸዋል። ሎሬንሶ በበኩላቸው አገራቸው ከአሜሪካ ጋር በኢኮኖሚ እና በጸጥታ ጉዳዮች ላይ ያላትን ግንኙነት ማጠናከር እንደምትሻ ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዛምቢያ በአንድ ማዕድን ጉድጓድ ላይ በተፈጠረ አደጋ ከ30 በላይ ሰዎች በጉድጓድ ውስጥ ሳይጠመዱ እንደማይቀር ባለሥልጣናት ተናግረዋል። ባህላዊና በሕገ ወጥ መንገድ መዳብ በማውጣት ላይ የነበሩ ያሏቸው ከ30 በላይ የሚሆኑ ሰዎች በተከሰተው ናዳ ውስጥ ተጠምደው እንደሚገኙ የአገር ውስጥ ጉዳይ ሚኒስትሩ አስታውቀዋል። ቺንጎላ በተሰኘውና ከመዲናዋ ሉሳካ 400 ኪሎ ሜትር በሚርቀው ስፍራ ላይ የደረሰውን አደጋ እንደሚመረምር የአገሪቱ የማዕድን ሚኒስቴር አስታውቋል። ዛምቢያ በዓለም ከፍተኛ የመዳብ አምራች አገር መካከል አንዷ ስትሆን አደጋው የደረሰበት ቺንጎላ ክልል ደግሞ የመዳብ ክምችት እንደሚገኝበት ታውቋል። በጊኒ ቢሳው በብሔራዊ ዘቡና በፕሬዝደንታዊ ጥበቃ ኃይሉ መካከል በመዲናዋ ቢሳው የተኩስ ልውውጥ መካሄዱን ተከትሎ የአገሪቱ የመከላከያ ሰራዊት ነገሮችን በቁጥጥር ስር ማድረጉን አስታውቋል። ትናንት ሌሊት እና ዛሬ ጠዋትም በመዲናዋ የተኩስ ድምፅ ይሰማ እንደነበር የኤኤፍፒ ዘገባ አመልክቷል። ያለመረጋጋት በሚስተዋልባት ትንሿ የምዕራብ አፍሪካዊቷ አገር ያለውን ፖለቲካዊ አለመረጋጋት ያመለከተ ነው ተብሏል። የብሔራዊ ዘቡ አዛዥ በቁጥጥር ስር መዋላቸውን አሊያም እጅ መስጠታቸውን ተከትሎ የተኩስ ልውውጡ መቆሙንና ጸጥታ መስፈኑን ሰራዊቱ አስታውቋል። ሰራዊቱ ለመገናኛ ብዙሃን በላከው ፎቶ የብሔራዊ ዘቡ አዛዥ ደም በነካ ልብሳቸው ሆኖ በግልጽ መኪና ላይ ተጭነው ተስተውለዋል። የብሔራዊ ዘቡ አባላት ሁለት የታሰሩ የመንግሥት ባለሥልጣናትን ለማስለቀቅ በሚል የፖሊስ ሕንፃዎችን ሲወሩና ባለሥልጣናቱን ይዘው ሲሄዱ የተኩስ ልውውጡ እንደተከሰተ ታውቋል። ሁለቱ ባለሥልጣናት በኋላ ላይ መገኘታቸውን ሰራዊቱ አስታውቋል። ፕሬዚዳንቱ በሚገኙበት አካባቢ ያሉ ሕንፃዎች ጥበቃው መጠናከሩም ተዘግቧል። በመጨረሻም በአሜሪካ ምክር ቤት ሪፐብሊካን ፓርቲው የኒውዮርክ ተወካይ የሆኑት ጆርጅ ሳንቶስ ከደጋፊዎቻቸው ከሰበሰቡትና የምርጫ ዘመቻ ላይ ከሚውል ገንዘብ ላይ ሰርቀዋል የሚል ክስ መመስረቱን ተከትሎ ምክር ቤቱ ዛሬ በሰጠው ድምፅ ከአባልነት ተወግደዋል። በምክር ቤቱ ታሪክ በድምፅ ውሳኔ ከአባልነት የተወገዱ ስድስተኛ ሰው ሆነዋል። ምክር ቤቱ 311 ለ114 በሆነ ድምፅ ውሳኔ ላይ መድረሱ ታውቋል። አንድን አባል ለማስወገድ የምክር ቤቱ 2/3 ድምፅ እንደሚያስፈልግም ታውቋል። ሳንቶስ የፌዴራሉን ሕግ መጣሳቸውን የምክር ቤቱ የሥነ ምግባር ኮሚቴ ጠንከር ያለ ሪፖርት ማቅረቡ ለውሳኔው አስተዋጽኦ አድርጓል ተብሏል። ውሳኔውን የሚደግፈው ድምፅ እያየለ መምጣቱን የተገነዘቡት ሳንቶስ ኮታቸውን አውልቀው ትከሻቸው ላይ ጣል በማድረግ ውሳኔውን የተቃወሙ ወግ አጥባቂ የምክር ቤት ጓዶቻቸውን እጅ ጨብጠው ምክር ቤቱን ለቀው ወጥተዋል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ለቀሪ ፕሮግራሞች ወደ ስመኝሽ መልሻቸዋሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 21 2016 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም መከታተል ትችላላችሁ። አሁን ወደ ቀዳሚው የአብየር ዘገባ እንለፍ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የወገል ጤና ከተማ መግቢያ ላይ ትላንት ሐሙስ አመሻሹን በተተኮሰ ከባድ መሳሪያ 5 ሰዎች እንደተገደሉ የአይን እማኞች ለአሜሪካ ድምጽ ተናግረዋል። በተመሳሳይ በሰሜን ወሎ ዞን በላስታና ሀብሩ ወረዳዎች ላይ በተተኮሰ ከባድ መሳሪያ በንጹሃን ላይ የሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል። በሌላ በኩል በዚሁ በሰሜን ወሎ ዞን ባለፈው ህዳር 16 ቀን 2016 ዓ.ም በሀብሩ ወረዳ ጋቲራ ጊዮርጊስ ቤተክርስቲያን አካባቢ በወደቀ ከባድ መሳሪያ ጥይት ጸበል እየተጸበሉና ሃይማኖታዊ አገልግሎት እየሰጡ የነበሩ ምዕመናንና አገልጋዮች ከባድና ቀላል ጉዳት እንደደረሰባቸው የገዳሙ አበምኔት ለአሜሪካ ድምጽ ገልጸዋል። የሰሜን ወሎ ዞን የመንግስት ኮሙኒኬሽን መምሪያ አካባቢው በኮማንድ ፖስት ስር ስለሆነ ተፈጸሙ ስለተባሉ ጥቃቶች መምሪያው መግለጽ እንደማይችል ጠቅሶ ኮማንድ ፖስቱ ግን ሁኔታውን ገምግሞ ወደፊት መግለጫ ሊሰጥ እንደሚችል አመልክቷል። መስፍን አራጌ ዝርዝር አለው።
በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የወገል ጤና ከተማ መግቢያ ላይ ትላንት ሐሙስ 11 ሰዓት ገደማ በተተኮሰ ከባድ መሳሪያ 5 ሰዎች እንደተገደሉ የአይን እማኞች ነን ያሉ ለአሜሪካ ድምጽ ተናግረዋል። በጥቃቱ ከደሴ ከተማ መድኃኒት ይዞ በመጓዝ ላይ የነበረ የደላንታ ወረዳ የመጀመሪያ ደረጃ ሆስፒታል አምቡላንስ ሙሉ በሙሉ ሲቃጠል አሽከርካሪውና የሆስፒታሉ የላብራቶሪ ቴክኒሻን እንደተገደሉ እማኞቹ ገልጸዋል። የክልሉ ጤና ቢሮ ደሴ ከተማ ላይ ባዘጋጀው የመጀመሪያው ሩብ ዓመት የሥራ ግምገማ ላይ ተሳትፈው በአምቡላንስ ወደ ወገል ጤና እየተመለሱ የነበሩት የሆስፒታሉ ስራ አስኪያጅ ከፍተኛ ጉዳት እንደደረሰባቸው ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ገልጸዋል።
የዞረች ነበር እና እያየናት ነው። ለማይናም ስትዞር ስትጮህ ምናምን ሰው እያያት ነው። ከዛ በጣም ይሰማል ድምፅ እና በኋላ በጣም አንዴ ብቻ ነው ድብልቅ ቅበሲል ከተማው ዝግ ራሱ በጣም ድንግጥ ያለ ጣለት 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 ሁሉም ሰው ሲወጣ አምቡላንስ ሆነ የተመታው ሊንግድ ነው ምናም ሲባል እዛ ስንሄድ ያው ሰውም እንዳለ ጥልቅልት ስንባል መግቢያ መውጫ ምናምን ራሱ ሚለው ከዛ የቁስለኞቹን ወደ ሆስፒታል ይዙ ምናምን ተብሎ እነሱን አስገባናቸው። ከተማዋ ፋኖ ነበረ አለ ፋኖ አሁን ግን ብዙ የለም ብሎ አንዳንድ ይታየውና ትናንት ወዲያ ምናምን ጀምሮ የለም።
ከጥቃቱ አስቀድሞ ለሁለት ቀናት በአካባቢው ድሮን ሲያንዣብብ እንደነበር የገለጹት በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ ሌላ አስተያየት ሰጪ ከሆስፒታሉ ሰራተኞች በተጨማሪ በጥቃቱ ሰዓት የመኖሪያ ቤት ሲያሰሩና ግንባታ ሲያከናውኑ የነበሩ 3 ሰዎችም እንደተገደሉ ተናግረዋል።
ዙሪያውን እዚያው ከከተማው አምቡላንስ መድኃኒት ጭና እየመጣች ከደሴ ከተማው ልገባ ስትል ነው የጣለችው። እየሄደች ነው ያው ሰዎች እየተሳቡ ነው የሚወጡት። ያው ሞተዋል ብዙ ሰው። ከሸሹት አምቡላንሶች ያልሸሸችው ይቺ ነበረች። ያለ የደላንታ ወረዳ የመጀመሪያ ደረጃ ሆስፒታል ነበር። አልሄደችም ነበር። መድኃኒት ጭና ከደሴ እየመጣች ነበረ እና አንድ ሁለት ቀን ያው ሲዞር ነበረ እና ይኸው ድሮኑ ከከተማው መግቢያ አካባቢ ላይ መታ። ያው እየነደደ ነው። ሰዎች ያው ሞተዋል። በዚያው በአቅራቢያ አካባቢ ደግሞ በመንገዱ ዳር ቤት የሚሰሩ ነበር። ሆስፒታል ላይ አሁን ርብርብ እያደረገ ነው ሰው
በደህንነት ስጋት ምክንያት ስሜ አይገለጽ ያሉ ሌላው የደላንታ የመጀመሪያ ደረጃ ሆስፒታል ባልደረባ የሆስፒታሉን ስራ አስኪያጅና በጥቃቱ የተጎዱ 3 ሰዎች በሆስፒታሉ ሕክምና እንደተደረገላቸው ጠቅሰዋል።
ለጊዜው ያው ሆስፒታል ውስጥ መድኃኒት ስላልነበረ ለጊዜ እንዲሄድ ታዘው ከደሴ ገዝተው እየመጡ እንዳለ ከተማው ሊገቡ ሲሉ ነው ያው አምቡላንሱ ተቀጠለ። አየር ተጥሎ ነው ከላይ እንዳታውን ሰምተነዋል። እኛም ያው ድሮን ነው የሚለው ሰው የሞቱ እስከ ባለሙያዎቹ 5 አካባቢ ነው የሚባለው። እርግጠኛ አይደለሁም። ያልወጡ አሉ እዛው ላይ የተቃጠሉት ባለሙያውና ሹፌሩ ማለት ነው። የቆሰሉት አገልግሎት ያገኙት በግምት 3 ትራቸው ነው ያዩት።
በተመሳሳይ ዜና በሰሜን ወሎ ዞን ላስታ ወረዳ በልብላቄድ ቆስ ቀበሌ ጃሮ ገበያ የተባለው አካባቢ ከትላንት በስቲያ ረቡዕ ህዳር 19 ቀን 2016 ዓ.ም ተመረተ ከረፋዱ 4 ሰዓት ገደማ በድሮን ተፈጸመ በተባለ ጥቃት በንጹሃን ነዋሪዎች ላይ ሞትና ያካል ጉዳት እንደደረሰ በጥቃቱ ወቅት በአካባቢው የነበሩና ድምጻቸው እንዲቀየር ስማቸውም እንዳይጠቀስ የጠየቁ አንድ አስተያየት ሰጪ ተናግረዋል።
በልብላቄድ ወደ አያ በሚወስደው መንገድ ላይ ጃሮ ገበያ አካባቢ የገበያ ቀን ስለነበረ ሰው ያካባቢ ህብረተሰብ የተጎዱ ሰዎችን ለማገዝ በነበሩበት ሰዓት ላይ በእነሱ ላይ በገበያ ቦታ ላይ ድጋሚ ጥቃት በማድረስ ከ30ና ከ40 በላይ የሚንጹሃን ሰዎች ተጎዱ። ላሊበላና አካባቢዎች በስጋት ላይ ነው ያለው። ምክንያቱም በሁለቱም ወገን ላይ አሁን ማለት ሁሉም ገብተው ጥቃት የመሰንዘርን ስለሚያካሂዱ በሁለቱም ወገን ላይ ስጋት ነው።
በጥቃቱ የቤተሰባቸው አባል ጭምር ጉዳት እንደደረሰበት የገለጹና ማንነታቸው ቢገለጽ ችግር ሊያጋጥማቸው እንደሚችል የሰጉ የአይና ከተማ ነዋሪ አካባቢው በመከላከያ ኃይልና በፋኖ ታጣቂዎች መካከል ተከታታይ የተኩስ ልውውጥ እንደሚካሄድበት አስረድተዋል። አብዛኞቹ ተጎጂዎች ሴቶች እንደሆኑ አስተያየት ሰጪው ጨምረው ገልጸዋል።
ወደ ከተማው የሚገባውን የፋኖ አካላት አገኘ ሆኖ የድሮን ጥቃት ነው የተፈጸመው። እጅ አልተካሄደም። እናትና ልጅ ሙተዋል። አብዛኛው ሴቶች ናቸው። ዝሞ ገበሬ ነው። አብዛኛው ያለቀ ህብረተሰብ ንጹህ ነው። ግን አብዛኛው ጊዜ ግን ንጹህ ሴቶች ናቸው፣ እናቶች ናቸው። በመኪና ሲያልፉ ከሌና ጀት ከሌና ጀት እያሉ ፈነዳ እየሮጡ ከዚያው ከሚያነሱት ላይ ሁለተኛ ጥሎ ነው የተጎዱት። ያልታወቀ ዝም ብሎ እያገኘ ጅጉት የቀበረው ይኖራል።
ጥቃቱ የተፈጸመበት ጃሮ ገበያን ጨምሮ የወረዳው ከተማ አይና በፋኖ ታጣቂዎች ስር እንደሆነ ነዋሪዎች ሲገልጹ የቀበሌው የመንግስት አመራሮች አካባቢውን ለቀው በመውጣታቸው እነሱን አግኝቶ ለመጠየቅ አልተቻለም። የአካባቢው ጤና ጣቢያም አገልግሎቱን መስጠት ከማይችልበት ደረጃ ላይ መድረሱንና የጤና ባለሙያዎችም ከተቋሙ ውጭ በራሳቸው ጥረት ለመስራት እየሞከሩ እንደሆነ የአይና ከተማ ነዋሪው ገልጸዋል።
የጤና ባለሙያዎች ጠቅለው ቁስለኛውን ይዘው ወደ በረሃ ገብተዋል። እኔ ትንሽ ወንድሜ ቆስሎብኛል፣ እየወጣሁ ነው። ተሻለና ሙ የምንለው ቦታ
በአይና ጤና ጣቢያ የሚሰሩ ባለሙያዎች ከአካባቢው በመውጣታቸው በጥቃቱ የሞቱትንና ጉዳት የደረሰባቸውን ሰዎች ቁጥር ከጤና ተቋማት ለማረጋገጥም አልተቻለም። በቅርቡ በደሴ ከተማ በተካሄደው የክልሉ ጤና ቢሮ የሶስት ወራት የስራ ግምገማ ላይ የተገኙት የአማራ ብልጽግና ጽህፈት ቤት የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ግጭቱ ከተቀሰቀሰበት ካለፈው ዓመት ሐምሌ ወር አጋማሽ ጀምሮ የከፋ ሰብአዊና ቁሳዊ ጉዳት መድረሱን ገልጸዋል።
በርካታ ተቋማቶች ወድመዋል። የበርካታ ሰዎች ህይወት ጠፍቷል። በርካታ ሀብት፣ በርካታ ኢንቨስትመንት ወድሟል። በብዙ አካባቢዎች ሰላማዊ እንቅስቃሴ የተገታ ስለሆነ የንግድ እንቅስቃሴው በጣም በብዛት ተጎድቷል።
የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ደግሞ በአሁኑ ወቅት በክልሉ አንጻራዊ ሰላም እንዳለ መግለጻቸውን የአማራ ሚዲያ ኮርፖሬሽን ከትናንት በስቲያ ዘግቦ ነበር። ይሁን እንጂ በተለያዩ አካባቢዎች የተኩስ ልውውጡ እንደቀጠለ ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ግጭት እንደነበረባቸው በምንጮቹ ከተጠቀሱት የሰሜን ወሎ ዞን አካባቢዎች አንዱ በሀብሮ ወረዳ የሚገኘው ጋቲራ ጊዮርጊስ የጸበል አካባቢ ነው። ህዳር 16 ቀን 2016 ዓ.ም ተተኮሰ በተባለ የከባድ መሳሪያ በጸበልተኞችና አገልግሎት ሲሰጡ በነበሩ ሰዎች ላይ ጉዳት እንደደረሰ የገዳሙ አበምኔት ቆሞስ መልአከ ፀሐይ አባ አረጋዊ ለአሜሪካ ድምፅ ተናግረዋል።
በችግሩ ሰለባ የተረፉት ባለኛው እኔ ነኝ። በተደጋጋሚ መሳሪያው ሊወርፈሩ ይላካል። በቃ ልክ እንደሁን ሳይ አንዳንድ ያው ይህ ነው ባይባል ብቻ ከባድ ነው ድርጊት የሚደረገው ድርጊት። ጸበረተኛ አለ ጉባኤ ላይ ነው መድረኩ ላይ በጣም ትንብሉ እንትን ያለው መድረክ እየሰበክ ነበረ። ከ12:00 ጀምሮ በ16 ኪዳነ ምሕረት ድረስ እንደው ተመጣጥሮ የተላከ ነው የሚመስለው። ሁለቱ ነው የተደቀቀው። 9 ያው ከፍተኛ ጉዳት ደርሶባቸዋል። እንደውም ያው ዥም ውርጊሳ ላይ አንችልም በማለት ወደ ደሴም ወደ ወልዳያም ሪፈር የተጻፈላቸው አሉ። እንደገና ደግሞ አንድ ከኔ ጋር የነበረው ስብከተ ወንጌሉ እዚያው መድረክ እንዳለ ፍንጣሪው እግሩን መጥቶታል። እሱም ያው ታክሞ ቁጭ ያልበሰ ነው። አንዱ ዲያቆን ደግሞ ፊቱን፣ ጀርባውን፣ አንገቱን እሱንም መጥቶታል። ያው የሚተዳደረውም ያው በጸበሉ ነው በህዝቡ ነበረ ቦታው ያው በዚህ ምክንያት አሁን አንድ ምስ የለበት።
የሰሜን ወሎ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ዲያቆን ተፈራ ሰይፉ አካባቢው በኮማንድ ፖስት ስር ስለሆነ በብልብላ ቂርቆስም ሆነ በጋቲራ ጊዮርጊስ አካባቢ ደረሰ ስለተባለው ጥቃት መምሪያው መግለጫ መስጠት አይችልም ብለዋል። ኮማንድ ፖስቱ ግን ሁኔታውን ገምግሞ ወደፊት መግለጫ ሊሰጥ እንደሚችል አመልክተዋል። ስለደረሰው ጉዳት ግን በኮማንድ ፖስቱ በኩል እስካሁን የተሰጠ ማስተባበያም ሆነ ማረጋገጫ የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በድሮን ጥቃትና በቤት ለቤት አሰሳ በአማራ ክልል ውስጥ ተፈጸመ ያለውን ግድያ አውግዞ ሪፖርት ያወጣው ባለፈው ጥቅምት ወር መገባደጃ ላይ ነበር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ማስተባበሪያ ቢሮ ዩኤን ኦቻ ቃል አቀባዩን ሴፍ ማጋንጎን ጠቅሰው ባለፈው ህዳር 7 ቀን 2016 ዓ.ም ባወጣው ዘገባ በአማራ ክልልና በሌሎች የአገሪቱ ክፍሎች የዘፈቀደ ስርዓትና ሌሎችም የሰብአዊ መብቶች ጥሰቶች እንደቀጠሉ መሆናቸውን ጠቅሶ በጽኑ እንደሚያሳስበው አመልክቶ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ያዳመጣችሁት። አሁን የትንታኔው መጽሔት ይቀጥላል። በአማራ ክልል የተስፋፋው ግጭት አሁን ያለበት ደረጃ ላይ ደረሰው ለግጭት የሚዳርጉ ችግሮች በአፋጣኝ ባለመፈታታቸው ነው ሲል የሰላም ሚኒስትር ገለጸ። ሚኒስትሩ የሩብ ዓመት አፈጻጸሙን ዛሬ አርብ ለተወካዮች ምክር ቤት ባቀረበበት ወቅት በአማራና በኦሮሚያ ክልሎች ያሉ ግጭቶች ስራውን እየተገዳደሩበት እንደሆነ አመልክቷል። ከሪፖርቱ በኋላ የምክር ቤቱ አባላት ላነሷቸው ጥያቄዎች ሚኒስትር መስሪያ ቤቱ ኃላፊዎች መልስ በሚሰጡበት ወቅት የብዙሃን መገናኛ ኛዎች እንዲወጡ ተደርጓል። ሆኖም የሰላም ሚኒስትር ዴታ አቶ ታዬ ደንደአ ከጋዜጠኞች ጋር በነበራቸው አጭር ቆይታ ሚኒስትሩ በአማራ ክልል ግጭት ሊያስከትል የሚችል ሁኔታ በመኖሩ እልባት እንዲሰጠው ቅድመ ማስጠንቀቂያ አቅርቦ እንደነበር ተናግረዋል። ኬኔዲ አባተ ተጨማሪ አለው።
የሰላም ሚኒስቴር ያለፉትን 3 ወራት አፈጻጸሙን ዛሬ ህዳር 21 ቀን 2016 ዓ.ም ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት በኢትዮጵያ ያሉ ግጭቶች የሚፈቱባቸውን መንገዶች ለማፈላለግ በተለያዩ ክልሎች የህዝብ ውይይቶችንና መሰል ተግባራትን እያከናወነ መሆኑን ገልጿል። ይሁን እንጂ ለስራው እንቅፋት የሆኑ በርካታ ተግዳሮቶች መኖራቸውን ሪፖርቱን ባቀረቡበት ወቅት የገለጹት የሚኒስቴሩ የስትራቴጂክ ስራ አመራር ዳይሬክተር ጄኔራል አቶ አዱኛ በቀለ በኦሮሚያና በአማራ ክልሎች ያሉ ግጭቶች ዋነኞቹ መሆናቸውንም ጠቅሰዋል።
ቀድሞ መከላከል የቻለ ግጭት ወደ 21 ናቸው። ወደ 65% የሚሆነው ደግሞ ፈጣን ምላሽ ያገኙ ናቸው። ሌሎቹ ግን በተለይም ሸኔ፣ ፋኖ የተለያዩ አካባቢዎች ላይ ባሉ ግጭቶች እነኛ ችግሮችን ለመፍታት ያልተገደባቸው እንደሆነ በደንብ ማየት ይቻላል። በኦሮሚያ ክልል በአንድ አካባቢ የታጠቁ ኃይሎች ጥቃትና አደጋ መፈጸምና በአማራ ክልል ያለው ግጭት ለሰላም ግንባታ ሂደት ዋና ተግዳራት እንደሆነ በደንብ ማየት ተችሏል።
ሪፖርቱን ተከትሎ የቋሚ ኮሚቴው አባላት እንዲሁም ጉዳዩ ይመለከተናል ያሉ የሃይማኖት ተቋማት፣ የሀገር ሽማግሌዎች መማክርት እንዲሁም የሲቪክ ማህበራት ተወካዮች ለሰላም ሚኒስቴር የተለያዩ ጥያቄዎችን አንስተዋል። ከጥያቄዎቹ መካከል የሚከተሉት ይገኛሉ።
ኢትዮጵያ ውስጥ የሚነሱ ግጭቶች በተለይ አሁን አማራ ክልል ያለው ኦሮሚያ አንዳንድ አካባቢዎች ያለው ጉዳይ ከግጭትም አልፎ ወደ ኢንተርናል አርምድ ኮንፍሊክት ከዛም ሲያልፍ በኢንተርናሽናል በአብሳላ ሴኪሪቲ ዲፊኒሽን መሰረት ወደ ሲቪል ዋር ወደሚመስል ነገር የሚሄዱ ነገሮች ናቸው የሚመስሉት ማለት ነው። እና ስለዚህ እነዚህ ሩት ኮዝ ለመፍታት ምን የተሰሩ ስራዎች አሉ?
ኦሮሚያና ሶማሌ ላይ የነበረውን ልምድ ህዝብ ለህዝብ ግንኙነቱን ለማጠናከር እንደ አማራና እንደ ኦሮሚያ ክልል የተሰራ ፕላትፎርም ካለ ያቀዳጅ ነገር ካለ ቢብራራ።
ንጹሃን እየተሞቱ እየታገቱ ገንዘብ እየተጠየቀባቸው የህዝብ መንቀሳቀስ መብት ተገድቦ መንገዶች ተዘግተው የህዝብ አገልግሎት ሰጪ ተቋማት የተዘጉባቸው አካባቢዎች አሉ። ችግሩን ለመፍታት ምን ተሰራ?
አማራ ክልል ላይ የተፈጠረው ግጭት አመላካቸውን ነገሮች ቀድሞ አልነበሩም ወይ? እነዚህ ለግጭት አመላካች ሊሆኑ የሚችሉና ቀድሞ ይነሱ የነበሩ ጥያቄዎችን ቀድሞ ለይቶ ከሚመለከተው አካል ጋር መስራት ያልተቻለበትና ግጭቱ ከፋ ደረጃ ላይ ሳይደርስ መቀልበስ ያልተቻለበት ምክንያት ምንድን ነው? ማብራሪያ ቢሰጥ።
ጥያቄዎቹ ከቀረቡ በኋላ ቋሚ ኮሚቴው የመገናኛ ብዙሃን ከአዳራሹ እንዲወጡ በማድረጉ ምክንያት ለጥያቄዎቹ የተሰጠውን ምላሽ ማወቅ አልቻልንም። ሆኖም የሰላም ሚኒስትር ዴታ አቶ ታዬ ደንደአ ከጋዜጠኞች ጋር ባደረጉት አጭር ቆይታ በአማራ ክልል ያለው ግጭት ከመከሰቱ አስቀድሞ ሚኒስቴር መስሪያ ቤቱ ግጭትን ለመከላከል ምን ሰራ በሚል ለተነሳላቸው ጥያቄ ምላሽ ሰጥተዋል።
እኛ ብቻ ሳንሆን አማራ ክልል ላይ አሁን ያጋጠመው ምክር ቤቱ ጭምር ሄዶ ህዝብን ባነጋገረበት ጊዜ እንደዚህ አይነት አዝማሚያዎች መኖራቸው ቀደም ብሎ ተለይቶ ነበረ። ግን ደግሞ ችግሮቹን ከመፍታት አኳያ አፋጣኝ ምላሽ ከመስጠት አኳያ የሚመለከታቸው አካላት የፍጥነት ችግር፣ የቅንጅት ችግር ስለሚታይ በዚህ ደረጃ ደርሷል የሚል እምነት ነው በእኛ በኩል ያለን። እንደ ሰላም ሚኒስቴር እኛ ግጭቶችን ከማመላከት ባሻገር በራሳችን ለእኛ ተጠሪ ሆኖ ያንን በቀጥታ ሄዶ እንዲያስቀር እንዲያስቆም የምናዘው አካል የለንም።
አሁንም ችግሮች በሰላም መፍታት እንዳለባቸው ያነሱት ሚኒስትር ዴታው በኦሮሚያ ክልል ያለውን ግጭት በሰላም ለመፍታት የተጀመረው ጥረትም መቀጠል እንዳለበት ተናግረዋል። የሰላም ሚኒስቴር በኢትዮጵያ ላሉ ግጭቶች መሰረታዊ ምክንያቶች ናቸው ያላቸውን ጉዳዮች ለይቶ ለመፍትሄው እየጣረ እንደሚገኝም አቶ ታዬ ከጋዜጠኞች ጥቂት ጥያቄዎችን ተቀብለው ምላሽ በሰጡበት ወቅት አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በየዓመቱ ህዳር 21 ቀን በርዕሰ ገዳማት ወአድባራት አክሱም ጽዮን ቤተ ክርስቲያን የሚከበረው የጽዮን ማርያም በዓል ከአራት ዓመታት መታጎል በኋላ ለመጀመሪያ ጊዜ በመቶ ሺዎች የሚቆጠሩ ምዕመናን በተገኙበት ዛሬ ተከብሮ ውሏል። ከዓመታት መስተጓጎል በኋላ በዓሉን ማክበር የቻልነው ሰላም በመስፈኑ ነው ያሉት የክብረ በዓሉ ተሳታፊዎች የሰላም ይዞታው እንዲጠናከር ጠይቀዋል። በዛሬው የበዓል አከባበር ላይ ከልዩ ልዩ የኢትዮጵያ አካባቢዎች የመጡ የአክሱም ጽዮን ተሳላሚዎች ታድመዋል። በዓሉን አከባበር የተከታተለው ሙልጌታ ጽብሃት ተከታዩን ዘገባ ልኳል።
በሰሜን ኢትዮጵያው ጦርነት ምክንያት ለሶስት ዓመታት ሳይከበር ተስተጓጉሎ የቆየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ህዳር 21 ቀን የሚከበረው የታቦተ ጽዮንና የቅድስት ድንግል ማርያም ክብረ በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በዛሬው ዕለት በድምቀት ተከብሮ ውሏል። ከትግራይ ክልልና ከሌሎች የኢትዮጵያ አካባቢዎች የመጡ በመቶ ሺዎች የሚቆጠሩ የአክሱም ጽዮን ተሳላሚ አገልጋዮችና ምዕመናን በክብረ በዓሉ ተገኝተዋል። አቶ ታደሰ ወልደ ገብርኤል የተባሉ ተሳላሚ ምዕመን ከአሁን በፊት በየዓመቱ ወደ አክሱም ጽዮን እየተጓዙ በዓሉን ሲያከብሩ እንደነበር አውስተው ጦርነቱ ከተጀመረ በኋላ ግን ለሶስት ዓመታት ለማክበር ሳይችሉ እንደቆዩ ተናግረዋል። ዘንድሮ ሰላም በመስፈኑ በሚናፍቁት ዓመታዊ የንግስ በዓል ላይ ለመታደም እንደበቁ አቶ ታደሰ ይገልጻሉ።
ችግር ባለ ጊዜ አልመጣሁም። እንደ ድሮው ነው። አሁን በጣም ደስ ይላል። ህዝቡ እንደምታየው ነው። ያ ትልቁ ቤተ ክርስቲያን እዛ አለ፣ እዛም ዙሪ ያለው በጣም ነው ደስ ያለኝ በእውነት። እግዚአብሔር ይመስገን እዚህ ያደረሰኝ ለማለት ነው። ሰላም ከሌለማ እንዴት ብለ ሰላሙ እንደዚህ ይቀጥል? በእውነት ይህንን የመሰለ ሰላም እግዚአብሔር እንደ ቸርነቱ እንኳን ይህንን አመጣልና በዚሁ ቢቀጥል ደስ ይለናል። በየአመቱ እንመጣለን ማለት ነው።
ከሶማሌ ክልል ጅግጅጋ ከተማ በክብረ በዓሉ ላይ ለመሳተፍ ለመጀመሪያ ጊዜ እንደመጡ የነገሩን አቶ ሲሳይ እሸቴ የተባሉ የአክሱም ጽዮን ተሳላሚ ምዕመን በበኩላቸውም የጽዮን ማርያም በዓል ከአመታት በኋላ ደምቆ በማየታቸው እንዳስደሰታቸው ገልጸውልናል።
ከትላንት ጀምሮ ይኸው ደምቆ በጥሩ ሁኔታ ነው ያገኝ ነው። እግዚአብሔር ይመስገን፣ ሰላሙም ጥሩ ነው። ከሁሉ ጋር ፍቅር፣ ከሁሉ ከዓለም ሕዝብ ጋር ስለ ፍቅር ማሰብ አለብን። ተባብሮ በፍቅር እንዳይደገም፣ ከዚህ በፊት የነበሩት እንዳይደገም መበርታት ነው ያለበት ሕዝብ።
ሜሮን ገብረ መድህን የተባለች ወጣትም በክብረ በዓሉ ላይ ለመታደም በመቻሏ የተሰማትን አጋርታናለች።
ያው መጀመሪያ ትንሽ ፈርተን ነበር ከደህንነት አንጻርም ያው ያለውን ነገር፣ ግን ስንመጣ ሁሉም ነገር ሰላም ነው። ደስ ይላል። ሁሉ ጥሩ ነው። ድባቡም እንደ በፊቱ እየተመለሰ ነው ያለው ብዬ አስባለሁ። ደስ ይላል። የነበረው ነገር ያስከፋ ነበር። ያ ሁሉ ነገር ደግሞ አልፈው እግዚአብሔር ይመስገን ዛሬ ይህንን በማየታችን ደስተኛ ነን። እግዚአብሔር አገራችንን ሰላም ያደርግልን፣ በቃችሁ ይበለን ነው።
በዚሁ በጽዮን ማርያም ክብረ በዓል የተገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም የጽዮን በዓል የዓመት በዓላት ሁሉ ራስ ነው፣ የእምነቱ ተከታዮች ብቻ ሳይሆኑ የሌላም እምነት አማኞች የሚገኙበት ታላቅ በዓል ነው ሲሉ ክብረ በዓሉን አወድሰዋል። የአክሱም ከተማ ከነበረችበት አስከፊ ድባብ ወጥታ ብዙዎች ለአክብረው በዓል እንደተሰበሰቡባት የገለጹት አቶ ጌታቸው ይህ የመነቃቃት ስሜት ሊቀጥል ይገባል ብለዋል። ከሶስት ዓመታት በፊት በዚች ቀን በአክሱም ከተማ በኤርትራ ኃይሎች ተፈጽሟል ያሉትን በደል በንግግራቸው ያወሱት አቶ ጌታቸው ፍትህ እንዲረጋገጥም እንታገላለን ሲሉ ለህግ ተጠያቂነት እንደሚሰራ አመልክተዋል።
አቦታት አሓትን አሕዋትን ኣብ መዓልቲ ኣውደ ዓመቶም
እናቶችን
አባቶችን እህቶችንና ወንድሞችን በአውዳመታቸው ቀን ከቤታቸው ያወጡ ረሽነዋቸዋል። በቤት በበረሃ በመንገድ ላይና በየቦታው ሁሉ እየተከተሉ በገዛ ሀገራቸው በጅምላ ጨፍጭፈዋቸዋል። ይህም ግፍና በደል በዚህ ዓለም ትግርኛ የሚናገር ሰው እስካለ ድረስ ለትውልድ ትውልድ እየተዘከረ የሚኖርና የማይረሳ ታሪክ ነው። አንረሳውም ብቻ ሳይሆን ወንጀለኞች ለፍርድ እስኪቀርቡ ከቶም አንተኛም።
ባክሱም ከተማ ከሶስት አመታት በፊት በኤርትራ ኃይሎች እንደተፈጸመ የሚነገረው የበደል ክስ መንግስቱ ሲያስተባብል ቆይቷል። የመብት ተሟጋቹ አምነስቲ ኢንተርናሽናል ግን በከተማዋ በመቶዎች የሚቆጠሩ ሰላማውያን በኤርትራ ኃይሎች እንደተገደሉ ገልጾ ነበር። አቶ ጌታቸው ረዳ አያይዘው በአሁን ጊዜ በክልሉ አሉ ያሏቸውን ኢኮኖሚያዊ፣ ማህበራዊና ጸጥታዊ ችግሮች በንግግራቸው አትተዋል። ወጣቶች ተስፋተው ወደ ስደት እየሄዱ ናቸው፣ በረሃብም ሰዎች እየሞቱ ናቸው ያሉት አቶ ጌታቸው የጸጥታና ፍትህ መጓደሎችም በአሳሳቢ ደረጃ ላይ እንደሚገኙ ሳይገልጹ አላለፉም። የትግራይ ህዝብ እንደገባበት ከገለጹት የህልውና ፈተና ለመውጣትም የፖለቲካ አመራሩ ላይ ማስተካከያ ብለው የጠሩትን ለውጥ በቅርብ ጊዜያት ሊካሄድ እንደሚችል ጠቁመዋል።
አመራርነትና ስራዊ ውድቀት
በአመራራችን ውስጥ የታየውን ድቀት ለማስተካከል እየተሰራ ነው። ህዝባችን የገጠመውን የህልውና ፈተና ለማለፍ የጀመርነው የእርማቱ ሂደት አንድነታችንን በሚያጠናክርና ኃይላችን በማይበትን መንገድ በአፋጣኝ ፈጽመን ሙሉ መንፈሳችንንና አቅማችንን የህዝባችንን ፍላጎት ወደ መፍታትና የወገናችንን ጥቅም በማረጋገጥ ላይ ተረባርበን እንሰራለን።
በኦርቶዶክሳውያን ክርስቲያኖች ዘንድ በየአመቱ ህዳር 21 ቀን በድምቀት የሚከበረው በዓል በርካታ ታሪካዊና መንፈሳዊ ዳራዎች ያሉት ሲሆን ንግስተ ሳባ ከእስራኤሉ ንጉስ ሰለሞን የወለደችው ቀዳማዊ ምኒልክ ታቦተ ጽዮንን ከካህናት ጋር ይዞ አክሱም የደረሰበት፣ የታቦተ ጽዮን ክብር በጣዖት ላይ የተገለጸበት፣ ነገስታቱ አብርሃና ጽብሃ ለመጀመሪያ ጊዜ ያነጹት ባለ 12 ክፍል የጽዮን ቤተ መቅደስ የተከበረበት የሚሉት ተጠቃሾቹ ናቸው። በየአመቱ በአክሱም እየተገኙ አመታዊ የበዓሉ አከባበርን የሚመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክም ይሁኑ የቅዱስ ሲኖዶሱ ብፁዓን ሊቃነ ጳጳሳት በዛሬው ክብረ በዓል ላይ አልተገኙም። ለአሜሪካ ድምጽ ሙልጌታ ጽብሃም አክሱም።
የአሜሪካ ድምጽ ነው የተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ደግሞ እናልፋለን። ሶማሊያ ሀገሪቱን ወደ ከፍተኛ ረሃብ አፋፍ ከዳረገው ከታሪካዊው ድርቅ ካገገመች 6 ወራት በኋላ የተለያዩ የሀገሪቱ አካባቢዎች በከባድ ዝናብና ጎርፍ መመታታቸው ድንጋጤን የፈጠረ ሌላ የአየር ንብረት ቀውስ እንዲከሰት ማድረጉን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ አስታውቋል። ደረጀ ደስታ ያቀርባል።
ከፍተኛው ከባድ ዝናብ ከጀመረበት ከጥቅምት ወር ጀምሮ ወደ 2 ሚሊዮን የሚጠጉ ሰዎች በተከታታይ በጣለው ከባድ ዝናብ በድንገተኛ የወንዞች ውሃ ሙላትና ጎርፍ የተጎዱ ሲሆን 750 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። በአብዛኛው በደቡብ ምዕራብ ጋልሙድ፣ ፑንትላንድ፣ ሪሸርብ፣ ባናዲርና የጁባላንድ ግዛቶች የሚገኙ ወደ 100 የሚጠጉ ሰዎች ደግሞ ህይወታቸውን አጥተዋል። በሶማሊያ የተባበሩት መንግስታት ዋና ጸሐፊ ምክትልና ልዩ ተወካይ የሆኑት የሰብአዊ እርዳታ አስተባባሪ ሚስተር ጆርጅ ኮንዌይ ተደጋጋሚ የአየር ንብረት መዛባት መስፋፋት፣ የጸጥታ ችግር እንዲሁም የተንሰራፉ ደህንነት ሶማሊያን ህዝብ ለከፋ አደጋ ዳርጓቸዋል ብለዋል። ኮንዌይ አያይዘውም የሰብአዊ እርዳታ ተቋማት በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ከባለስልጣኖችና ማህበረሰቦች ጋር በቅርበት እየሰሩ መሆናቸውን አበረታታለሁ በማለት አክለዋል። በኤልኒኖና በህንድ ውቅያኖስ ባለው የአየር ንብረት ሁኔታ ሞቃታማነት ተባብሶ እየጣለ ያለው ከባድ ዝናብና ጎርፍ እስከ ታህሳስ ወር ድረስ ቢያንስ 1.5 ሚሊዮን ሄክታር የእርሻ መሬት ያጥለቀልቃል ተብሎ ይጠበቃል። በሺዎች የሚቆጠሩ ሰዎች ከገበያና አቅርቦቶች ተነጥለዋል ወይም በሌሎች መንደሮች ውስጥ ተቆርጠው ቀርተዋል። መንገዶች፣ ድልድዮችና አውሮፕላን ማረፊያዎች ላይ ከፍተኛ ጉዳት ደርሷል። በአንዳንድ አካባቢዎች ሆስፒታሎች፣ ትምህርት ቤቶችና ሌሎች አስፈላጊ መገልገያዎች ተዘግተዋል። የኮሌራ ስጋትም ጨምሯል። አደጋው በጣም አሳዛኝ ነው ያሉት የሶማሊያ መንግስታዊ ያልሆኑ ድርጅቶች ስብስብ ዳይሬክተር ወይዘሮ ኒሞ ሐሰን ጎርፉ አፋጣኝና ዘላቂ መፍትሄዎችን እንዲሁም የአደጋ ዝግጁነትን አስፈላጊነት አጠናክሮታል ብለዋል። ኒሞ አያይዘውም በጎርፍ መቋቋምና ዘላቂ መፍትሄዎች እንዲሁም የቅድመ ማስጠንቀቂያ ስርዓቶች ሶማሊያ ውስጥ ህይወት ያድናሉ ሲሉ ገልጸዋል። ባለስልጣናት ማህበረሰቦችና የሰብአዊ እርዳታ ቡድኖች ወደ 820 ሺህ ለሚጠጉ ተጎጂዎች የህይወት አድን እርዳታ አድርገዋል። ይሁን እንጂ ግን የጎርፉ አደጋ በመላ አገሪቱ የሰፋ በመምጣቱ ፍላጎቶች በፍጥነት ያደጉ መሆናቸው ተመልክቷል። ትንበያዎች እንደሚያሳዩት በሚቀጥሉት ሳምንታት ከባዱ ዝናብ የሚቀጥል ሲሆን በተለይም በቆላማው የሸበሌና ጁባ የተፋሰስ አካባቢዎች የጎርፍ አደጋን ያስከትላል። የሶማሊያ አደጋ አስተዳደር ኤጀንሲ ኮሚሽነር መሐመድ ሙአሊም የኤልኒኖ ዝናብና የጎርፍ አደጋ በሺዎች የሚቆጠሩ ቤተሰቦችን ለችግር ዳርጓቸዋል በማለት የተናገሩ ሲሆን አሁን ቅድሚያ የሚሰጠው ጉዳይ በአደጋ መውጫ ተው የቀሩ ቤተሰቦችን ማዳንና ለተጎጂዎች አፋጣኝ የሰብአዊ እርዳታ መስጠት ነው ሲሉ ማክለዋል። ጥፋቱ የደረሰው በሚሊዮኖች የሚቆጠሩ ሶማሊያውያን ረሃብንና የተመጣጠነ ምግብ እጦትን በመዋጋት ላይ ያሉ ነው። ከአምስት ዓመት በታች የሆኑ 1.5 ሚሊዮን ሕፃናት እንደ አውሮፓ አቆጣጠር በነሐሴ 2023 እና በሐምሌ 2024 መካከል ለከፍተኛ የምግብ እጥረት መጋለጣቸው ተጠቅሷል። የአውሮፓውያኑ ዓመት ሊጠናቀቅ አንድ ወር ቢቀረውም አሁንም ገና ብዙ ፍላጎቶች አሉ። የ7.6 ሚሊዮን ሰዎች ቅድሚያ ፍላጎቶችን ለማሟላት እንደ አውሮፓ አቆጣጠር በ2023 የነበረው የሰብአዊ ምላሽ እቅድ ከ2.6 ቢሊዮን ዶላር በላይ የሚሻ ቢሆንም የተገኘው የገንዘብ ድጋፍ ግን 42% ብቻ ነው። የሰብአዊነት በጎ አድራጊዎች ተጨማሪ ድጋፍ ካላገኙ በስተቀር ወቅታዊና አዲስ ፍላጎቶችን ማሟላት እንደማይችሉም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የቻይና ኮሚኒስት የተሳሳቱ መረጃዎችን ለማሰራጨት የሚያደርገውን ጥረት እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓ.ም ዩናይትድ ስቴትስ ውስጥ ከሚካሄዱት ምርጫዎች አስቀድሞ እያጠናከረው መሄዱ እንደማይቀር የዩናይትድ ስቴትስ ምክር ቤት አባላት አስጠነቀቁ። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ባደረሰችን ዘገባ እንዳለችው የምክር ቤቱ አባላትን በይበልጥ ያሳሰባቸው ያለው ግዙፉ የማህበራዊ መገናኛ መድረክ ቲክቶክ ነው። ቆንጅታዬ ታቀርባለች።
የዩናይትድ ስቴትስና የቻይና ፉክክር ዋና ግንባር የግለሰቦች የእጅ ስልክ እንደሚሆን ነው የምክር ቤት አባላቱ ትናንት ሐሙስ ያስጠነቀቁት። የተወካዮች ምክር ቤቱ የቻይና ጉዳይ ልዩ ኮሚቴ ሊቀመንበር ማይክ ጋላገር እንዲህ ብለዋል።
TikTok is perhaps the largest malign influence operation.
እስከ ዛሬ ባልታየ መልኩ ከሁሉም የሚብሰው ተጽዕኖ የማሳደር እንቅስቃሴ የሚያካሂደው TikTok ነው። የቻይና ኮሙኒስት ፓርቲ የሚቆጣጠረው TikTokን አሜሪካ ውስጥ ዋናው የዜና ማሰራጫ እንዲሆን መፍቀድ ከባድ ስህተት ይሆናል።
TikTokን ጨምሮ በማህበራዊ መገናኛዎች የሚካሄደው የሐሰት መረጃ ስርጭት በቅርብ ጊዜ ውስጥ ከቁጥጥር ውጪ ሊሆን እንደሚችል አስጠንቅቀዋል። ዲሞክራቱ የህዝብ ተወካይ ራጃ ክሪሽናሙርቲ እንዲህ ብለዋል።
This deep fake of Donald Trump is a peek into what the future holds for all.
የተሳሳተ መረጃ ለማሰራጨት የዶናልድ ትራምፕን ፊት አስመስሎ የተሰራው ምስል ሁላችንንም ወደፊት ምን እንደሚጠብቀን ያሳየናል። ቴክኖሎጂው እየተሻሻለ በሄደ ቁጥር የሰውን ገጽ በማጣራጥር መልኩ አስመስሎ በማህበራዊ መገናኛ የመናኘቱን ጥበብ እያደገ ነው የሚሄደው።
ምክር ቤት አባላቱንና የጉዳዩን አዋቂ ባለሙያዎች በተለይ ያሰጋቸው ደግሞ የቲክቶክ እንቅስቃሴ ነው። በአውስትራሊያ የስትራቴጂያዊ ፖሊሲ ተቋም አንጋፋ አባል የሆኑት ጃን ጋርኖስ ያስረዱ።
TikTok is a more sophisticated capability
where TikTok በይበልጥ የረቀቀ ያሰራር አቅም ያለው በመሆኑ በጽንሰ ሐሳብ ደረጃም ቢሆን የተለያዩ የዓለም አካባቢዎችና የህብረተሰብ ክፍሎችን ኢላማ ያደረጉ መልእክቶችን በደንብ ለይቶ ማሰራጨት ይችላል። አልጎሪዝሙን ወይም ለንቅስቀሳዎቹ የሚጠቀምባቸውን የመረጃ ስብስቦችም ማንንም አያገኛቸውም። ምክንያቱም ያለው ቻይና ውስጥ ነው። የቻይና መንግስት ያ መረጃ ለሌላ አካል እንዲሸጥ አይፈቅድም።
እንደ አንድ የጉዳዩ ተንታኝ አገላለጽም የቻይና የንግድ ዘርፍ አሰራር የማህበራዊ ሚዲያ ባለቤቶች ላይ ችግር መፍጠሩ የማይቀር ነው። የፍሪደም ሃውስ ባልደረባዋ ያኩይ ዋን ያስረዳሉ።
Musk may be particularly vulnerable to pressure.
በተለይ መስክ ቻይና ውስጥ መጠነ ሰፊ የንግድ ጥቅም ያለው እንደመሆኑ ከቤጂንግ ለሚሰነዘር ጫና ሊጋለጥ ይችል ይሆናል። የቻይና ኮሙኒስት ፓርቲ ደግሞ ቻይና የተሰማሩ የውጭ የንግድ ኩባንያዎችን ያላቸውን የሥራ ፈቃድ እጃቸውን ጠምዝዞ የፓርቲውን መመሪያ እንዲከተሉ ማድረግ በጣም ያውቀበታል።
ብዙ አሜሪካውያን በተለይም ለወጣቶቹ ቲክቶክ ከጊዜ ወደ ጊዜ ዋናው የዜና ምንጫቸው የሆነ መሄዱን የጉዳዩ አዋቂዎች ለምክር ቤት አባላቱ አሳውቀዋቸዋል።
Enact regulations that require transparency from all social media platforms.
የማህበራዊ መገናኛ ተቋማት ስራቸውን በግልጽነት እንዲሰሩ የሚያስገድዱ ደንቦች ማውጣት ያስፈልጋል። የሚያሰራጫቸውን መረጃዎች ይዘት ያሰራርና ቁጥጥር ፖሊሲዎቻቸውን ማሳወቅ አለባቸው። በመንግስት ጥያቄ የሚያነሷቸውን የሚያዳፍኗቸውን ወይም ሆነ ብለው የሚያስተዋውቋቸውን የመረጃ ይዘቶች መግለጽ ይኖርባቸዋል።
በሌላ በኩል ትናንት ሐሙስ በምዕራባዊ የዩናይትድ ስቴትስ ክፍለ ግዛት በሞንታና ያስቻሉት የፌደራል ፍርድ ቤት ዳኛ የክፍለ ግዛቲቱ አስተዳደር በቲክቶክ ላይ ያጸናውንና በሀገሪቱ የመጀመሪያ የሆነውን እገዳ ይህ ህገ መንግስታዊ ነው በማለት ስራ ላይ እንዳይውል የሚከለክል ውሳኔ አስተላልፈዋል።
በመጪው እሁድ የመስታወት መሰናዷችን
በትላንት ዝታዎቹና ዛሬም በታዋቂ መድረክ ፈርጦቹ ተገልጧል። የአዲስ አበባ ዩኒቨርሲቲ ባል ማከል ከግማሽ ክፍለ ዘመን በተሻገረ እድሜው ጉምቱ ባለሙያዎች የጥበብ መክሊታቸውን ያሟሹት በዚህ ቤት ነው።
ይህንንና ሌሎች ወቅታዊ ማህበራዊና ኢኮኖሚያዊ ዘገባዎችን አካቶ እሁድ ከምሽቱ 3 ሰዓት ላይ ይጠብቃቸዋል። የአሜሪካ ድምጽ ራዲዮ የአርብ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ ነው የምናልፈው። ዛሬ በዱባይ በተጀመረው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ቤተክርስቲያነቱ በብዙ ሺህ ሄክታር በሚገመት የኢትዮጵያ መሬት እርቃኑን እንዳይቀር በማድረጓ እውቅና ተሰጥቷታል። የዚህን ሽልማት ፋይዳ በተመለከተ ሀብታሙ ስዩም አቶ ተዋናይ ሰይፈ ስላሴን በቤተክርስቲያኒቱ የልማትና ክርስቲያናዊ ተራድኦ ኮሚሽን የሰላም ጥብቅና ስነ ምግባር መመሪያ ኃላፊን አነጋግሯቸዋል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ፣ በተለይ በሰሜኑ የሀገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ ሲባል ስለመነኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከ30 ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሺስ ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ 552 ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች፣ ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከ7ቱ ሚስጥራተ ቤተክርስቲያን 3ቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ሚስጥረ ቀንዲል ብትመለከት፣ ሚስጥረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ሚስጥራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችው አሁን ቤተክርስቲያንን ስንመለከት ካላት ቤተክርስቲያኖች ውስጥ 31,000 በላይ የሚሆኑት ከአንድ ሄክታር እስከ 4,000 ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምርምሮች ያስፈልጋቸዋል። ቢሰራ 400,000 ሄክታር በላይ የሚሆኑ ደኖችን ይዛ ቆይታለች
ቤተክርስቲያን። በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ የዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ አስቲ ጥቂት ይበሉ።
እንግዲህ አሁን በተለያየው ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን፣ ለባዮዳይቨርሲቲ ወይም ለስነ ምህዳሩ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን ያደረግናቸው ለምሳሌ በጎን በኩል ከአካባቢው ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ ለምሳሌ በፎረስትሪ ነን ቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ። በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይንም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በአመት ሁለት የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በአመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በአመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች። ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማገዶ ቆጣቢ ሊሆን ይችላል ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው።
ይሄ የቤተ ክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይሄ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና አዎንታዊ ፋይዳ ምንድን ነው?
ቤተክርስቲያኗ ወይንም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይንም ስነ መልኮታዊ አስተምሮ ዓለም ከሚያወራው በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህን ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት እንደገና ነገሩን ደግሞ ባላት አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይህ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው አንደኛ እንዲሆን ያደረገው። ይሄ ነገር እንግዲህ በዓለም እንግዲህ ገጽታን ከመገንባት አኳያ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይንም የካርበን ሽያጭ አሁን ተጠቃሚ መሆን ይቻላል። አሁን እንግዲህ መመሪያው ወይንም ዳይሬክቲቮቹ እየተጠኑ ይገኛሉ። ከሁለት ሳምንት በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ እየተጠኑ ነው። በዛም አገራችንም ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያኗም ተጠቃሚ የመሆን ነገር እነዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንጻር በዓለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይሄ እውቅና ጥቅም አለው ብዬ አስባለሁ። እንደኔ አስተሳሰብ
እርስዎ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው?
እንግዲህ የእኛ ድርሻ በዚህ በኮፕ 28 ስብሰባ ላይ ወይንም ኢቨንት ላይ ምንድን ነው የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የእኛ የእምነት ተቋማት በአክት አሊያንስ እንደዚሁ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚህ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጁት አሁን ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው። በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ፣ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህን ኦልተርኔት የተሸለምንበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነዚህ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በቡድን ውይይቶች
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋር የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ?
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን፣ የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛው የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከ600 ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከ10 ሚሊዮን ችግኝ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት፣ ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስት ፕሮዳክትስን እንደንም ማነብ የመሳሰሉ ስራዎችን እንዲያገኙ የአካባቢ ሰው ተጠቃሚ እንዲሆን ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች፣ እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉን። በዋናነትም እየሰራናቸው እንገኛለን።
እጅግ በጣም አመሰግናለሁ አቶ ተዋናይ ሰይፈ ስላሴ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩ።
በአዲስ አበባ ከተማ በጉለሌ ክፍለ ከተማ የሚገኘው የሼክ ኦጆሌ አልሐሰን መኖሪያ የነበረው ግዙፍ ህንጻ ለውድመት ከተጋለጡ ከኢትዮጵያ ብሔራዊ ቅርሶች መካከል አንዱ ነው። በዚህ ጉዳይ ላይ መለስካቸው አመሃ ያቀናበረው አንድ ዝግጅት ተከታዩ ነው።
የሼክ ኦጆሌ ቤተ መንግስት የሚገኝበት የአዲስ አበባ ከተማ አንድ ክፍል ዛሬም በስማቸው ይጠራል፣ ሸጎሌ ሰፈር እየተባለ። ለመሆኑ ሼክ ኦጆሌ አልሐሰን ማን ናቸው? ስለ ሼክ ኦጆሌ ዝርዝር ታሪክ በዚህ ዝግጅት አናቀርብም። ይሁንና በአሁኑ አጠራሩ ቤኒሻንጉል ጉሙዝ ክልል በሚባለው የኢትዮጵያ ክፍል ገዢ እንደነበሩ፣ በአርበኝነታቸው ጭምር የታወቁ ስለመሆናቸው ሳናስታውስ ማለፍ አይቻልም። የልጃቸው ልጅ አቶ አብዱራህማን አልሐኪም አልሐሰን ስለ አያታቸው ማንነት የሚናገሩት በማስረጃ አስረግፈው ነው።
ኦጆሌ ምንድን ነው? አንደኛው ከሳቸው አይደለም የሚጀምረው፣ ከኢትዮጵያ ጋር ያላቸው የኢትዮጵያዊነት ጉዳይ ከአባታቸው ይጀምራል። አልሐሰን አልሐሰን ማለት እዛው የቤንሻንጉል እንግዲህ ሱዳን ቦርደር የሚያደርግ ኤሪያ ነው እንደምታውቀው። በዛ ላይ ደርቡሽ ጋር ከፍተኛ ውጊያ ያደረጉ ሰው ናቸው አባታቸው። ደርቡሾች ጋር ከፍተኛ ውጊያ አድርገው ደርቡሾች መጨረሻ ላይ ደግሞ ይዘዋቸው ሱዳንን ወስደው ሱዳን ሀገር ተገድለው እዛ የተቀበሩ ናቸው። የሚወራው ብዙውን ጊዜ የሚገለጸው የአፄ ዮሐንስ ነው፣ ግን እንደዚህ ደግሞ የማይገለጹ ታሪኮች አሉ። ሼክ ኦጆሌ አባታቸውን ያጡት በደርቡሾች ነው አንደኛ። እና እሳቸው አርበኛ ናቸው። በአባታቸው ምክንያት ተነስተው ወጣትነታቸው ጀምሮ አርበኝነት ያለፉ ናቸው። ከደርቡሾች ጋር ሲዋጉ ምን ሲሉ፣ ከዛም አልፎ እንግዲህ እስከ ጣሊያን እስከምታየው ድረስ ማለት ነው። ከዛ ጋር ተያይዘህ ስትመጣ ደግሞ ወደዚህ ስትመጣ ከአጼ ምኒልክ እስከ አጼ ኃይለ ሥላሴ ጊዜ ድረስ እሳቸው ረጅም እድሜ አግኝተዋል፣ ፈጣሪ ሰጥቷቸውና ቅድም ፎቶም ላይ እንዳየኸው ይህን ሁሉ እድሜ ኖረዋል። ሲኖሩ ግን ከነገስታቱ ጋር ሁሉ በመግባባት ነው የሰሩት፣ ሀገራዊ ጉዳዮች ላይ በመተባበር።
ሼክ ኦጆሌ አልሐሰን በመጨረሻ ሕይወታቸውን ያጡትም በኢጣሊያ ፋሽስት ወረራ ዓመታት ነበረ። በጣሊያኖች በተተኮሰባቸው ጥይት ቆስለው በመጨረሻም በመድኃኒት መገደላቸውን አቶ አብዱራህማን ያስረዳሉ። በአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ የቅርስ ጥበቃና እንክብካቤ ዲሬክተር አቶ ደጀኔ ወለ ጨርቆስ ቢሮአቸው የሼህ ኦጆሌን ቤተ መንግሥት በቅርስነት እንደሚያውቀው አረጋግጠዋል። እውቅና ሲሰጥም ከሚታዩ መስፈርቶች ጥቂቶችን አውስተዋል።
አንድ ቅርስ ሲመዘገብ እዚህ ከተማ ላይ የሚታዩ መሰረታዊ ወደ 5 የሚሆኑ ነጥቦች አሉ። ከዛ ውስጥ አንዱ ግን ሼህ ኦጆሌ ቅርስ ቤት፣ ታሪካዊ ቅርስ ቤት ስናወራ የምንነጋገረውና መነሳትም ይህንን ጣቢያ የሚያዳምጥም ሰው ማወቅ ያለበት የመጀመሪያው ትልቅ ሚዛን የሚደፋው ነገር የባለቤቱ ታሪክ ነው። ከዛ ቀጥሎ እንደ ሌሎቹ እንደ ማንኛውም ህንፃዎች ስነ ህንፃዎች ሳይሆን ለየት ባለ ሁኔታ ከተማ ውስጥ ካሉ የተለያየ አርክቴክቸራል ሌጋሲ የሚታይባቸውም ህንፃ ነው።
የጉለሌው የሼህ ኦጆሌ ቤተ መንግስት በአዲስ አበባ ከተማ ውስጥ በቅርስነት ከተያዙ 354 ህንፃዎች አንዱ ነው። በ2006 ዓ.ም ቅርሶችን በብሔራዊና በክልል ቅርስነት ስለመመደብ የወጣ አዋጅ በሚደነግገው አንድ ክፍል በኢትዮጵያ ህዝቦች ታሪክ ውስጥ ላቅ ያለ ድርሻ ካለው ግለሰብ፣ ቡድን ወይንም ተቋም የተያያዘ ቅርስ በብሔራዊ ቅርስነት እንደሚመዘገብ ይጠቁማል። ይሁንና እነዚህን ቅርሶች በባለቤትነት ይዞ ለማልማት ብዙ የህግ ማዕቀፍ ጉድለቶች እንዳሉ አቶ ደጀኔ ይናገራሉ።
የቤት ባለቤትነት መብት በብዙ አካላት እጅ ነው ያለው። ከሶስት ባላነሱ ማለት ነው። ለምሳሌ በፌደራል ቤቶች ኮርፖሬሽን አለ፣ በተለያዩ የመንግስት ተቋማት አለ፣ በግለሰቦች አለ፣ በጣም ትንሽ የተወሰኑት ደግሞ በእኛ። ስለዚህ አንዱ ትልቁም ችግር የባለቤትነት ጉዳይ ነው። ምክንያቱም የኢኮኖሚክ ኢንተረስት እዛ ጋር አለ። እኛ ልናደርግ የምንችለው ምንድን ነው? ቅርሱ ቅርስ ሆኖ መያዝና የከተማዋ ማስተር ፕላን ውስጥ እንዲገባ መንግስት በሚያደርገው የልማት እንቅስቃሴ ያንን ኮንሲደር እንዲያደርግ፣ ከዛ በኋላ ደግሞ የሚመለከታቸው አካላት ጥገና ካስፈለገው እንዲጠግኑ የሚፈለጉ የተለያዩ መደረግ ያለባቸው ከቅርስ ጥበቃና እንክብካቤ ጋር የተያዙ ጉዳዮች ካሉ እነኛ እንዲፈጸሙ፣ የሙያና ሌሎች ቴክኒካል በአስተዳደራዊ ጉዳይ ደግሞ ድጋፍ የሚያስፈልጋቸውን ጉዳዮች ያንን ማድረግ ነው ማለት ነው።
ቅርሱ ዛሬ የሚገኝበት አስተዳደራዊ ሁኔታ በጣም የተወሳሰበና የሚደርስበት አካላዊ ጉዳትም እየተባባሰ እንደሄደ አቶ አብዱራህማን ይናገራሉ። በደርግ ዘመን በትምህርት ቤትነት በጥቅም ላይ ሲውል ምን ያህል ጉዳት እንደደረሰበት ያስታውሳሉ። የዚህ ምልክቱ ዛሬም በጉልህ ይታያል። በዚህ ወቅት 44 ቤተሰቦች እንዲኖሩበት በመደረጉ ደግሞ ቅርሱን ለባሰ አደጋ አጋልጦት ይታያል። አቶ አብዱራህማን የችግሩ መፍትሄ ከዚህ መጀመር አለበት ይላሉ።
ቀዳሚ ስራዎችን ትንሽ የሚመስሉ ግን ያልተሰሩ ስራዎች ዋጋ እያስከፈሉ ያሉት እነሱ ናቸው። ለምሳሌ አንደኛ ግቢው ቤተ መንግስቱ ሙሉ ግቢውን አጥቷል። የተለያዩ ሰዎች ቀደም እንዳየው ነው የተለያየ ቤት ሰርተውበት በቆርቆሮ በላስቲክ የተለያየ ነገር በሳጠራም ተደርጎ ተወሮ ነው ያለው። እነዚህን ሰዎች አንደኛ ዳራ ሲይዘህ ግቢውን ማጠር ያስፈልጋል። ያን የምታረግበት ምክንያት አለው። አንደኛ ቤት ውስጥ ያሉት ሰዎች ነዋሪዎች አባር ወራ ቁጥር እየጨመረ ነው የሚመጣው። በፊት ቀበሌ ውስጥ የነበሩት ቀበሌ ያሰፈራቸው ናቸው፣ ግን በየቀኑ ደግሞ የጊዜው እየመጡ የሚሰፍሩ ሰዎች አሉ። ወረዳ የምትለው ኃይል ላይ ደግሞ የመሬት አስተዳደር ምናምን የምትለው ዝም ብሎ የተለያየ ፈቃድ ይሰጣል። ልናድስ ነው ይባላል። ልናድስ ነው በሚል እንደገና ተጨማሪ ቤት ይሰራል እየተባለ የሀገርና የመንግስት ዳም ጭምር የሚሆንበት ነው ያለው። እና ትልቅ አንዱ ችግር ነው ብዬ ማስበው ቢያንስ መስተዳደሩ ሰዎችን ፌዝ በፌዝ እያወጣ የቀበሌ ቤት አለመቻሉ ነው ትልቅ ችግር የፈጠረ ያለውን ብዬ ማስበው።
በጉለሌ ክፍለ ከተማ ባህል ኪነጥበብና ቱሪዝም ጽህፈት ቤት በቋሚ ቅርስ ኢንቬንተሪ ባለሙያ አቶ አቤል አጫ ላለፉት ሁለት ዓመታት እነዚህ ነዋሪዎች በቅርስነት ከተያዘው ከዚህ ህንፃ ወደ ሌላ ስፍራ እንዲዛወሩ ቢወሰንም ውሳኔውን ተግባራዊ ማድረግ እንዳልተቻለ ይናገራሉ። በቅርብ ጊዜም እየተደረገ ነው ስላሉት ሌላ ቅርሱን የመጠገን ሙከራም አቶ አቤል ይናገራሉ።
ለእኛም ለከንቲባ ጽህፈት ቤትም የተጻፉ ደብዳቤ ላይ በዚህ በጥቅምት 19 ማለት ነው ደብዳቤ ለከንቲባ ጽህፈት ቤትም ለእኛም ቢሮም ለጉለሌ ዋና ስራ አስፈጻሚም ደብዳቤ ተበትኗል። ይህ ምንድን ነው የሚለው የዲዛይንና የእድሳት ጥገናና የእድሳት ውል ጨረሰን ስለሆነ ነዋሪዎቹ በአስቸኳይ እንዲወጡ ነው።
ማን ነው የሚጻፈው?
ይህን የጻፈው የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ነው።
ይህን ለማስፈጸም ተጠሪዎች አይደላችሁ?
ትክክል ነው። እኛ ግን የነዋሪዎችን በተመለከተ የዋና ስራ አስፈጻሚና የወረዳ ላይ ያለው አካላት አክቹዋሊ እንደዚህ በቀላሉ ይፈታ አይደለም። ወደ ከአርባ በላይ ነዋሪዎች አሉት። አሁን እለት እለት ቁጥሩ የጨመረ ስለሆነ ትክክለኛ ቁጥሩ የለኝ፣ ግን ሰዎቹ ከ35 በላይ እንዳሉ ነው ያለን መረጃ ማለት ነው። ስለዚህ ይህን ማህበረሰብ ቤት ሰጥተህ ግዴታ ማስወጣት አለብን።
እና ይህን ለማድረግ ይህን ያህል ጊዜ ለምን ፈጀ ነው እንግዲህ ጥያቄው።
ኦኬ ጊዜ እንትኑ እየፈጀው አንደኛ በግልጽ ለማውራት የትኩረት ማነስ ነው። ምንም የሚካሄድ እንትን አይደለም። የነዋሪዎቹ ቤት ሰጥቶ ተለዋጭ ቤት ሰጥቶ ቤቱን ለጥገና እና ለእድሳት ዝግጁ ለማድረግ እነኛ የትኩረት ማለት ይመስለኛል። ከዛ በኋላ ብዙ ፕሮጀክቶች የተከናወኑ ስላሉ ቅድሚያ ለዚህ መሰረት ነበረበት። የእኛም ጥያቄ ይሄ ነው። ለምን የሚልክ እንደናንተ እኛም ሌሎችን የቢሮም ዋና ስራ አስፈጻሚን እየጠየቀን ያለ ነው። ለምን ትኩረት አይሰጥም ነው የእኛ ጥያቄም ስለሆነ የትኩረት ማለት ነው። ዞሮ ዞሮ ዝም አላልንም፣ እየተከታተለን ነው። ምናልባት በዚህ አመት ከከንቲባ ጽህፈት ቤት ጀምሮ የቅንጅት ስራዎች ካሉ በጋራ የሚናበቡ ከሆነ ይፈታል የሚል እምነት አለኝ ማለት ነው።
ቅርስን በመጠበቅ በማልማት በመንከባከብ እንዲሁም ባለቤትነትን በተመለከተ ከነጉድለታቸውም ቢሆን አገሪቱ ህጎች፣ ደንቦችና መመሪያዎች አሏት። ይህን ከፍተኛ ሀገራዊ የቅርስ እሴት አለው የተባለውን የሼህ ኦጀሌ አልሐሰንን መኖሪያ ቤት ማን ቢያስተዳድረው ይሻላል? የባለቤቱ የልጅ ልጅ አቶ አብዱራህማን አልሐኪም አልሐሰን ሀሳብ አላቸው።
ይሄ ታሪክ የተለያየ ስቴክሆልደሮችን የሚያካትት ነው። እንዳጠቃላይ እንደ ሀገር ስናየው እንደ ሀገር ነው፣ እውነት ነው። ከዛም ግን ወጣ ብለህ ስታየው አንደኛ የቤንሻንጉል ህዝብ ከዛ ከዳር ሀገር መሀል ሀገር ጋር የነበረውን ቁርኝት ሲፈጥር የሰራው ታሪካዊ ቦታ ነው ይሄ። ቢያንስ እኔ በቤንሻንጉል ባህል ማዕከልነት ቢቀጥል ጥሩ ነው ብዬ ነው የማስበው። ለምን ሂስትሪ ነው እና ሂስትሪውን የነበረውን ማስቀጠል ሮክ በጥንት ጊዜ ጀምሮ አያት ቅድመ አያቶቻችን እንዲህ ነበር ተሳስረው ሀገርን ሲገነቡ የነበረው።
ሙሉን ዝግጅት በዌብሳይታችንና በድረገጾቻችን ላይ ታገኙታላችሁ። ዝግጅታችንን በዚሁ አጠናቀቅን። ነገ እንገናኛለን። ሰላም፣ ደህና ደሩ። Thank you.